America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 25 2012 ዓ.ም ተመረጥ ዝግጅታችን ጀመረ። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የዴሞክራቲክ ፓርቲው ፉክክር እንደበረታ ነው።
እናም ሱፐር ቲውስዴይ ታላቁ ማክሰኞ ይመጣና ጆ ባይደን ያን ያበቃልሃል ብለው ነበር። ደና ምናልባት ለሌላኛው ተፎካካሪ ያበቃለት ይሆናል። እስኪ ይህንን ለቨርጂኒያ፣ ለኖርዝ ካሮላይና፣ ለአላባማ፣ ለቴነሲ፣ ለኦክላሆማ፣ ለአርካንሳስና ለሚኒሶታ ሰዎች እንገራቸው።
የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት የዘንድሮው የዴሞክራቲክ ፓርቲው ፕሬዚደንታዊ ተፎካካሪ ጆ ባይደንን የሰማችሁት።
We're going to win the Democratic nomination.
ለዲሞክራቲክ ፓርቲ ዕጩነት በሚያበቃው ምርጫ አሸንፈን በዚህ ሀገር ታሪክ እጅግ አደገኛ የሆነውን ፕሬዝዳንት ድል እንደምንነሳ ጥርጥር የለውም።
Dangerous president in the history of this country.
እኚህ ደግሞ በርኒ ሳንደርስ ናቸው። ሌላኛው ብርቱ የዲሞክራቲክ ፓርቲው ተገዳዳሪ Super Tuesday ወይም ታላቁ ማክሰኞ ትናንትና 14 ዩናይትድ ስቴትስ ስቴቶችና የአሜሪካ ሳሞዋ ግዛት ላይ ተካሂዷል። በዚህ ምሽት በአብይ ርዕስ ዝርዝር ያለ ዘገባ ይዘናል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን፣ በዚህ ምሽት የማስተናግዳችሁ ሰለሞን አባተ ነኝ።
ጤና ይስጥልኝ እንደምናምሽታችኋል። ዜናዎቹን የማሰማችሁ ደግሞ ቆንጂት ታዬ ነኝ። ካሉን ዜናዎች መካከል በትግራይ ክልል አስገደ ጽምብላ በተባለች ወረዳ የኩፍኝ ወረርሽኝ ከሁለት ዓመታት በኋላ መግባቱን የክልሉ የጤና ቢርፍል አስታውቋል። አንዱ ዜናችን ይሆናል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና አብራዎቹ የተጓዙት ልዑካን አስመራ እንዳይገቡ የተከለከለበት ምክንያት ይነገረን ሲል በኤርትራ ካቶሊካዊት ቤተ ክርስቲያን ተጠይቋል። የትናንቱን የዩናይትድ ስቴትስ ቅድመ ምርጫ ሱፐር ቱስዴን ተከትሎ የዲሞክራቲክ ፓርቲው እጩዎች ፉክክር እየተጧጧፈ ነው የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ምሽቱ የሰዓቱ የዓለም ዜና እናልፋለን።
በትግራይ ክልል አስገደ ጽምብላ በመትባል ወረዳ የኩፍኝ ወረርሽኝ ከሁለት ዓመታት በኋላ መግባቱን የክልሉ የጤና ጥበቃ ቢሮ የህብረተሰብ ጤና አደጋዎች ቁጥጥር አስተባባሪ አቶ ሳሙኤል አረጋይ ለአሜሪካ ድምጽ ገልጸዋል። ኩፍኝ በወረዳዋ ሲከሰት ከሁለት ዓመታት ወዲህ ለመጀመሪያ ጊዜ እንደሆነ ነው የተነገረው። እስካሁን ከአምስት ዓመት በታች እድሜ ያላቸው ሕጻናትን ጨምሮ 81 ሰዎች በህመሙ መያዛቸው ተገልጿል። ሙሉጌታ አጽባሃ ነው ከመቀሌ ዘገባውን ያደረሰን። አቶ ሳሙኤል በሚያብራሩበት ይሆናል የሚጀምረው።
አንድ ወረዳ ነው ያለን አሁን በአውትብሬክ መልክ። ሶስቱም አስገደ ጽምብላ ወረዳ ይባላል። ከአንድ ወር በፊት አካባቢ ነው የጀመረው ምልክቶቹ። ኬዞች እየመጡ ሲመጡ ሳምፕልም ኮሌክት ተደርጎ ተልኮ ነበር። የሳምፕል ውጤትም ፖዚቲቭ ነው የሚያሳየው። በመቀጠል ኬዙ እየጨመረ ሲመጣ ግን ማስ ቫክሲኔሽን መሰጠት ስላለበት የክታበት ካምፔን የተሰጠ ነው በአሁኑ ሰዓት። እስከ ዛሬ ባለን ሪፖርት ወደ 81 ሰዎች ይህን ምልክት ታይቶባቸዋል። በሚኒ ካተጎራይ ስናደርገው ማጆሪቲ ከ15 ዓመት በላይ ናቸው። ከ5 ዓመት በታች የሆኑ ወደ 7 አካባቢ ህጻናቱ ናቸው።
ወረርሽኙ ለመከላከል የጸረ ኩፍኝ ክትባት ከትናንት በስቲያ ሰኞ እንደተጀመረና እስከ አርብ በወረዳው እንደሚቀጥል ተናግሯል። በጥር ወር በአክሱም ዩኒቨርሲቲ ከ100 ሰዎች በላይ፣ በመቀሌ ዩኒቨርሲቲ ደግሞ ከ40 ሰዎች በላይ በኩፍኝ በሽታ ታመው እንደነበር ገልጸው ለታመሙት ሕክምና እንደተደረገላቸው፣ ለተማሪዎችና ለዩኒቨርሲቲ ማህበረሰብ ደግሞ ክትባት እንደተሰጣቸው አስታውቀዋል አቶ ሳሙ። ሳሙኤል ክፉኝ አስቸኳይ ህክምና ካላገኘ ለአካል ጉዳተኝነት እንደሚዳርግና ከአምስት አመት በታች የሆኑ ህፃናትን ሊገድል የሚችል ተላላፊ በመሆኑ ህመሙ የታየባቸው ሰዎች በአስቸኳይ ወደ ህክምና ተቋም ሊሄዱ እንደሚገባ መክረዋል። ክፉኝ ከሁለት አመታት በፊት ባስገደጽን ብላ ወረዳ በሚገኝ የኤርትራን ስደተኞች ካምፕ ውስጥ በወረርሽኝ መልክ ታይቶ እንደነበር አቶ ሳሙኤል አስታውሷል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታ ለዘገባው እናመሰግናለን። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሱራፌልና አብሯቸው የተጓዙ ልዑካን አስመራ እንዳይገቡ የኤርትራ መንግስት ስለምን እንደከለከለ የመንግስቱ የሃይማኖታዊ ጉዳዮች ብሔራዊ ጽህፈት ቤት ማብራሪያ ይስጥ ሲል በኤርትራ የካቶሊካዊት ቤተክርስቲያን ጠይቋል። ባለፈው የካቲት 15 ጉዟቸውን ያደረጉት ካርዲናል ብርሃነ ኢየሱስና የእንድብር ሀገረ ስብከት ጳጳስ አቡነ ሙሴ ገብረ ጊዮርጊስ ኡቅቦና የኢትዮጵያ ካቶሊካዊት ቤተክርስቲያን ጉባኤ ዋና ጸሐፊ አባ ተሾመ ፍቅሬ ወልደተንሳይ አስመራ አውሮፕላን ማረፊያ ላይ የመግቢያ ፈቃድ ተከልክለው አውሮፕላን ጣቢያው ላይ ማደራቸው መዘገቡ ይታወሳል። የኤርትራ የካቶሊክ ቤተክርስቲያን ጳጳሳት ጉባኤ ዋና ጸሐፊ አባ ተስፋ ጊዮርጊስ ክፍሎም ፊርማቸውን ያኖሩበት ደብዳቤ ቤተክርስቲያኒቱ ከኤርትራ መንግስት ማብራሪያ እንደሚፈልግ ይጠቁማል። ጳጳሳቱ አውሮፕላን ጣቢያው ላይ የሚፈለግባቸውን ሁሉ አቅርበው ሲያበቁ ለአንድ ወር የሚጸና የመግቢያ ቪዛ ካገኙ በኋላ ሊወጡ ሲሉ የጸጥታ ባለስልጣናት ከበላይ በመጣ መመሪያ መሰረት መግባት አትችሉም እንደተባሉ አባ ተሾመ መናገራቸው ይታወሳል። የኤርትራ መንግስት የሃይማኖት ጉዳዮች ጽህፈት ቤት ምላሽ ለማግኘት ዘጋቢያችን ሲያደርግ የቆየው ጥረት ለአሁኑ አልተሳካም። ሙከራችንን ግን እንቀጥላለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኮሮና ቫይረስ የተዛመተባት ኢጣሊያ እንደ አውሮፓውያን አቆጣጠር ከዚህ መጋቢት ወር አጋማሽ ድረስ ትምህርት ቤቶችንና ዩኒቨርሲቲዎችን በሙሉ እንደምትዘጋ ዛሬ የሀገሪቱ የዜና ማሰራጫዎች ሲዘግቡ ውለዋል። የዓለም መንግስታት የቫይረሱን መስፋፋት ለመግታት እርምጃዎችን መውሰዳቸውን እንደቀጠሉ ናቸው። ትናንት ኢጣሊያ ውስጥ በኮሮና ቫይረስ የሞቱባት ሰዎች ቁጥር እጅጉን አሻቅቦ 79 መድረሱን አስታውቃለች። ኮሮና ከቻይና ውጪ በገደለው ሰው ብዛት ኢጣሊያ ከፍተኛውን ቁጥር መያዟ ነው። ኢራን በትላልቆቹ ከተሞቿ የአርብ ሶላት ዝግጅቶችን ሰርዛለች። ቻይና ውስጥ የአዲስ የቫይረሱ ተጠቂዎች ቁጥር ጋብ ያለ በመምጣቱ አሁን ትኩረቱ የተጠቂዎች ቁጥር ያለማቋረጥ እየጨመረ ባለባቸው እንደ ጣሊያንና ኢራን የመሳሰሉት ሀገሮች ዞሯል። ወደ ውጭ ሀገር የተጓዙ ዜጎቻቸውና ወደ ተባሉት ሀገሮች ተጉዘው የነበሩ የሌላ ሀገር ሰዎች ላይም ቫይረሱ እየታየ ነውና ጣሊያናውያን ጎብኚዎች ያመጡት ነው ያለችው ህንድ ደግሞ የቫይረሱ ታማሚዎቿ ብዛት ከአምስት ወደ 28 ከፍ ማለቱን አስታውቃለች። ደቡብ ኮሪያ 500 ተጨማሪ ሰዎች ተይዘዋል ብላለች። ኢራቅ ውስጥ የቫይረሱ ተጠቂ የመጀመሪያ ሰው ህይወቱ እንዳለፈም ተነግሯል። በዓለም ዙሪያ ኮሮና ቫይረስ የሚበዙት ቻይና ውስጥ ሆኖ ከ93000 በላይ ሰዎችን ይዟል። ከ3100 በላይ ለህልፈት ተዳርገዋል እስካሁን። ቫይረሱ ወደ በርካታ ሀገሮች መዛመቱንም እንደቀጠለ ነው። ዮርዳኖስ፣ ሞሮኮ፣ ሴኔጋል፣ ፖርቹጋልና ሳውዲ አረቢያ አሉባቸው። ሳውዲ አረቢያ ዜጎቿ የመካ ሀጂ ጉዞ እንዳያደርጉ አግዳለች። ይህ በዚህ እንዳለ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም በዓለም ዙሪያ ሰዎች የአፍና የአፍንጫ መሸፈኛ ጭንብሎችንና ሌላም የመከላከያ ቁሳቁሶችን ለጤና ጥበቃ ሰራተኞች አስፈላጊ መሆናቸውን በመገንዘብ ከማከማቸት እንዲቆጠቡ አሳስበዋል። ባፍና አፍንጫ መሸፈኛ ጭንብሎች በእርግጠኝነት ቫይረሱን ለመከላከላቸው ዋስትና እንደሌለ የሚናገሩ የጤና አዋቂዎች፣ ነገር ግን እነዚህ ቁሳቁሶች ለሐኪሞችና ለነርሶች በግድ አስፈላጊ መሆናቸውን አስምረውበታል። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሂደት ዜናን ስንመለከት ከትናንቱ በርካታ ክፍለ ግዛቶች መራጮች ድምጽ የሰጡበት ሱፐር ቲውስዴይ የሚባለው የቅድመ ምርጫ ሂደት ተከትሎ የዲሞክራቲክ ፓርቲውን እጩነት ለማግኘት የሚወዳደሩት አሁን ሁለት ተፎካካሪዎች ሆነዋል። እነሱም አንሰራርተው ብቅ ያሉት የቀድሞው ምክትል ፕሬዝደንት ጆ ባይደን እና ከፓርቲው ተሰሚነት ወይም ተጽዕኖ ፈጣሪዎች ጋር የማይግባቡት ደግሞም በይፋ ዲሞክራት ሶሻሊስት ነኝ ያሉት የቨርሞንቱ ሴኔተር በርኒ ሳንደርስ ናቸው። ሌላው ከትናንቱ በ14 ክፍለ ግዛቶች ከተካሄደው ቅድመ ምርጫ የቀድሞ የኒውዮርክ ከንቲባ ማይክል ብሉምበርግ የግዳቸውን ከውድድሩ ወጥተዋል። ከራሳቸው ገንዘብ $600 million ለምረጡኝ ዘመቻ ወጪ አድርገዋል ማይክል ብሉምበርግ። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ12040 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 25 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የዓለም የዲሞክራሲ ሁኔታ አሳሳቢ ሆኗል ሲል ፍሪደም ሃውስ አስታወቀ።
Democracy is in trouble. This year we've seen an assault.
ዲሞክራሲ ችግር ላይ ወድቋል። በያዝነው ዓመት በዲሞክራሲያውና የጭካኔ አገዛዝ ባለባቸው ሀገሮች የእኩልነት መብቶችና ለችግር የሚጋለጡ ቡድኖች መብቶች ሲነፈጉ ይታያል።
ዋና ጽሕፈት ቤቱ ዋሽንግተን ዲሲ የሚገኘው ፍሪደም ሃውስ የዘንድሮውን የዓለም ዲሞክራሲ ሪፖርት አውጥቷል። የምርምርና ትንተና ምክትል ፕሬዚደንቱ አንሴራር ፑቺን ነው የሰማችሁት። በምሽቱ ዲሞክራሲ በተግባር ክፍለ ጊዜ እንመለስበታለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዲሞክራቲክ ፓርቲ ተፎካካሪዎች የእጩ መለያ ምርጫ በዘጠኝ ግዛቶች አሸናፊ የሆኑት የቀድሞው የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ከተጠበቀው በላይ ድል ተጎናጽፈዋል። በቀደሙት የአራት ግዛቶች ምርጫ ሶስቱን በማሸነፍ መሪነቱን ተቆናጠው የነበሩት የቨርመንቱ ክፍለ ግዛት እንደራሴ ሴነተር በርኒ ሳንደርስ በተጨማሪ ሶስት ክፍለ ግዛቶችን ሲያሸንፉ ከፍተኛ ግባበት የካሊፎርኒያ ክፍለ ግዛት ምርጫም በብልጫ ድምጽ በመምራት ላይ መሆናቸው እየተሰማ ነው። በዲሞክራቲክ ፓርቲ የ14 ግዛቶች ምርጫ የተካሄደበትን የትናንቱን የታላቁን ማክሰኞ ወይም ሱፐር ቲውስዴይ ሂደት ሪፖርተራችን ጂም ማሎን ዘግቦበታል። አሉላ ከበደ ሰብሰብ አድርጎ ያቀርበዋል።
በትላንቱ የፕሬዝዳንታዊ ቅድመ ምርጫ በታላቁ ማክሰኞ የመራጮች የድምጽ መስጫ ቀን የዲሞክራት ፓርቲ መራጮች ከምዕራብ ዩናይትድ ስቴትስ እስከ ምስራቁ ዳርቻ ከካሊፎርኒያ እስከ ቨርጂኒያ የፊታችን ህዳር በሚካሄደው ብሔራዊ ምርጫ ሪፐብሊካን ፓርቲያቸውን ወክለው የሚቀርቡትን ፕሬዝዳንት ትራምፕን ለመፎካከር እጩ ሆኖ እንዲቀርብ ምርጫቸው ላደረጉት ሰው ድምጻቸውን ሲሰጡ ውለዋል። በስካሁንም የድምጽ ቁጥራ የመጨረሻውን ትልቁን የሉካን ቁጥር በያዘው በካሊፎርኒያው ምርጫ ውጤት ሴናተር ሳንደርስን በመከተል ላይ የሚገኙት ጆ ባይደን ከተጠበቁት በላይ ከፍተኛ ድል በመጎናጸፍ ብዙዎችን አስደምመዋል።
እናም ሱፐር ቲውስዴይ ታላቁ ማክሰኞ ይመጣና ጆ ባይደን ያን ያበቃልሃል ብለው ነበር። ደና ምናልባት ለሌላኛው ተፎካካሪ ያበቃለት ይሆናል። እስኪ ይህንን ለቨርጂኒያ፣ ለኖርዝ ካሮላይና፣ ለአላባማ፣ ለቴነሲ፣ ለኦክላሆማ፣ ለአርካንሳስ እና ለሚኔሶታ ሰዎች እንገራቸው።
ባይደን የሌላዋ ተፎካካሪያቸው ሴናተር ኤሊዛቤት ዋረን ግዛት በሆነችው ማሳቹሴትስም አሸናፊ ሆነዋል። ፍክክሩ ተበቅና አየል ብሎ ወደ ሁለቱ ተፈካካሪዎች ማድላት በያዘበት ባሁን ወቅት የቀድሞ የሳውድ ቤንዝ ኢንዲያና ከንቲባ ፒት ቡቴጄጅና የሚኒሶታ ሴናተሯ ኤሚ ክሎባቸር ፕሬዝዳንታዊ ዘመቻቸውን በማብቃት ድጋፋቸውን ለጆ ባይደን መስጠታቸውን ባለፈው እሁድና ሰኞ በየተራ ይፋ አድርገዋል። በሌላ በኩል ሴናተር በርኒ ሳንደርስ በዩናይትድ ስቴትስ የእንደራሴዎች ምክር ቤት የሚወክሉትን የገዛ ግዛታቸውን ቨርሞንትን ጨምሮ የዩታ እንዲሁም የኮሎራዶ ክፍለ ግዛቶችን ሲያሸንፉ በዲሞክራቲክ ፓርቲው የምርጫ ስርዓት መሰረት ከፍተኛ የሉካን ቁጥር ባለው የካሊፎርኒያ ክፍለ ግዛት ምርጫም በብልጫ ድምጽ በመምራት ላይ መሆናቸው ታውቋል። ያሸንፋሉ ተብሎም ይተበቃል።
We are going to win the Democratic nomination.
ለዲሞክራቲክ ፓርቲው እጩነት በሚያበቃው ምርጫ አሸንፈን በዚህች ሀገር ታሪክ እጅግ አደገኛ የሆነውን ፕሬዝዳንት ድል እንደምንነሳ ጥርጥር የለውም።
Dangerous president in the history of this country.
የገዛ ግዛታቸውን ጨምሮ በትላንቱም በቀደሙትም የየግዛቶቹ ምርጫ ውድድሮች የተጠበቀውን ያህል ውጤት ያላገኙት የማሳቹሴትስ ክፍለ ግዛቷ እንደራሴ ሴኔተር ኤሊዛቤት ዋረን በዛሬው ዕለት ለደጋፊዎቻቸው ባሰሙት ንግግር ልባችሁን እንጂ የፖለቲካ ተንታኞችን ምክር አትስሙ ሲሉ አሳስበዋል።
And vote for the person you think will make the best president of the United States.
በጣም ጥሩ ፕሬዝዳንት ይወጣዋል ብላችሁ ለምታምኑት ሰው ድምጻችሁን ስጡ።
ታይቶ በማይታወቅ ደረጃ ከግማሽ ቢሊዮን ዶላር በላይ ለምረጡ የዘመቻቸው ማስታወቂያ ያወጡትና ከዩናይትድ ስቴትስ ራስ ገዝ ግዛቶች አንዷ በሆነችው አሜሪካን ሳሞዋ ብቻ አሸናፊነትን ያገኙት ቢሊዮነሩ ማይክል ብሎምበርግ ዛሬ ረፋዱ ላይ የምርጫ ዘመቻቸው ማብቃቱንና ድጋፋቸውንም ለባይደን የሚሰጡ መሆናቸውን ይፋ አድርገዋል። የሪፐብሊካኑ እጩ ሆነው የሚቀርቡት ፕሬዝዳንት ዶናልድ ትራምፕ በበኩላቸው በሚቀጥለው ዓመት በጥቅምት ወር መገባደጃ በአውሮፓውያኑ የቀና አቆጣጠር ደግሞ በህዳር ወር መጀመሪያ ከሚካሄደው ምርጫ አስቀድሞ የዲሞክራት ፓርቲው እጩ ሆነው ከሚቀርበው ማንም ሰው ጋር ለመከራከር ዝግጁ መሆናቸውን ተናግረዋል።
አመሰግናለሁ አሉላ። ጥቂት ዘግየት ብለን ደግሞ ከትንታኔ ጋር እንጠብቃለን። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የታላቁ የኢትዮጵያ ህዳሴ ግድብ ውሃ የመሙላት ስራን አስመልክቶ የአሜሪካ የበጅሮንድ መስሪያ ቤት የገንዘብ ሚኒስቴሯ ማለት ነው ያወጣው መግለጫ የኢትዮጵያን ብሔራዊ ጥቅም የሚነካ ነው ሲል የአማራ ዲሞክራሲያዊ ኃይል ንቅናቄ ወይም ኢዲያን አስታውቋል። አስቴር ምስጋናው ከባህር ዳር ተጨማሪ አላት።
ንቅናቄው ዛሬ ከአሜሪካ ድምጽ ጋር በነበረው ቆይታ ኢትዮጵያ የህዳሴ ግድብ የውሃ ሙሌቱን ከመጀመሯ በፊት የሶስትዮሽ ስምምነት ልትፈርም ይገባል በማለት የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ የኢትዮጵያን ሉዓላዊነት የተዳፈረ ነው፣ ብሔራዊ ጥቅሟንም የሚነካ ነው ብለዋል። የአማራ ዲሞክራሲ ኃይል ንቅናቄ ሊቀመንበር አቶ ተስፋውና ለምነህ፣
አሜሪካ በአባይ ጉዳይ ላይ የሰጠችው መግለጫ አለ፣ እሱን አጥብቀን እናወግዛለን። አንደኛ የኢትዮጵያን ብሔራዊ ጥቅም አሳልፎ የሚሰጥ፣ ሁለተኛ ሉዓላዊነትን የሚዳፈር። ይህ ግድብ የተሰራው በህዝብ ገንዘብ ነው፣ በህዝብ ደምና ላብ ነው። እያንዳንዱ ዜጋ ከየኪሱ እያወጣ ነው የሰራው። ስለዚህ በምንም ይሁን በምን በዓለም አቀፍ ህግም ይሁን ስለዚህ የህዝብ ይሁንታ ባልተገኘበትና ፈቃድ ባልተገኘበት ሁኔታ አሜሪካ የመካከለኛውን ምስራቅ ፖለቲካ ለመፍታት የአባይን ጉዳይ እንደ እጅ መንሻ ማቅረቧን አጥብቀን እናወግዛለን። መሆንም የለበትም።
የአሜሪካ መንግስት በታዛቢነት ያስጀመረውን ድርድር ወደ ጎን በመተው ለግብጽ ያደለ መግለጫ ማውጣቱ የአደራዳሪነት ሚናውን መሳቱን የገለጹት አቶ ተስፋውን መንግስት ድርድሩን ወደ አፍሪካ ህብረት ሊያመጣው ይገባል ብለዋል። የአማራ ዲሞክራሲያዊ ንቅናቄ የኢትዮጵያ መንግስት አሁን የያዘውን አቋም እንደሚደግፍና ከጎኑ እንደሚቆምም ገልጿል። ህዝቡም በአንድነት ከመንግስት ጎን እንዲቆም ጥሪ ያቀርባል።
በእኛ እምነት የአባይን ጉዳይ ከአሜሪካ አደራዳሪነት ወደ አፍሪካ ህብረት መምጣት አለበት ብለን እናምናለን። ጉዳዩ ወደ አፍሪካ ህብረት መሄድ አለበት፣ በድርድር ማረቅ አለበት ብለን እናምናለን። ከዛ ባለፈ ግን ከመቼውም ጊዜ በላይ የውስጥ አንድነታችንን አጠናክረን በዚህ ወቅት የፕሮግራም የፖሊሲ ልዩነት ሊኖረን ይችላል። ስለዚህ ምንም ይሁን ምን በሉዓላዊነታችንና በብሔራዊ ጥቅማችን ላይ መደራደር አስፈላጊ አይደለም። እንደሚታወቀው ግብጽም ብትሆን ማንኛውም ነገር የሚል መግለጫ አውጣለች፣ እሱንም ተከታትለናል። ነገር ግን በእኛ እምነት ግብጽ ኮንቬንሽናል ዋር ወይም ቀጥተኛ የሆነ ጦርነት አከዳልሽ የሚል እምነት የለንም። ምናልባት የውስጥ ጉዳያችን ለገብታ ካሁን በፊት ታደርገው እንደነበረ ክፍፍል ለመስራት ሴራ ለመስራት የሚሆነው ይህን ደግሞ መንግስትም ሆነ በተቃዋሚ መስኬት ስማራን የፖለቲካ ፓርቲዎች በንቃት መመከት ምንም ይሁን ምን ያለንን ልዩነት ወደ ጎን በመተው ብሔራዊ ጥቅማችንን ለዋላይነታችንን ማስደፈር ስለሌለብን ለጠላቶቻችን ክፍተት መስጠት የለብን። እኛም የምንችለውን ነገር ሁሉ እናደርጋለን፣ መንግስትን እንደግፋለን። መንግስትን ግን አጥብቀን የምንጠይቀው ነገር አሁን እየሄደበት ያለው መንገድ በጣም ጥሩ ነው፣ ነገር ግን በሰከነ ሁኔታ በአስተዋለ ሁኔታ እያንዳንዷን እንቅስቃሴ የኢትዮጵያን ብሔራዊ ጥቅምና ለዋላይነትን በማይዳፈር መልኩ እየለካ መሄድ እንዳለበት ማስገንዘብ እንፈልጋለን።
የአሜሪካ የገንዘብ ሚኒስቴር ያወጣውን መግለጫ የኢትዮጵያ ውጭ ጉዳይ ሚኒስትርን ጨምሮ የተለያዩ የፖለቲካ ፓርቲዎችና ማህበራት ተቃውመውታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። በነገራችን ላይ የህዳሴ ግድብን አሞላልና ስራ አመራር ድርድር በታዛቢነት ተከታተላለች ተብላ የነበረችው ዩናይትድ ስቴትስ በጅሮንድ መስሪያ ቤት የገንዘብ ሚኒስቴሯ ስምምነት ላይ ሳይደረስ ኢትዮጵያ ህዳሴ ግድብ ላይ የመጨረሻ ሙከራ እንዳታካሂድና መሙላትም እንዳትጀምር የሚያሳስብ መግለጫ ባለፈው አርብ ምሽት ማውጣቱ ይታወሳል። የደህንነት እርምጃዎችም ውሃ መሙላት ከመጀመሩ በፊት ዓለም አቀፍ ደረጃን በጠበቀ ሁኔታ መወሰድ አለባቸው ይላል መግለጫው። የገንዘብ ሚኒስትሩ ስቲቨን ኑቺን ከሱዳንና ከግብጽ ሚኒስትሮች ጋር በተናጠል መገናኘታቸውን ተናግረዋል። በዚሁ መግለጫ ላይ ሰፍሯል ግብጽም ፊርማዋን ለማኖር በመወሰኗ አድናቆታቸውን ገልጸዋል። ይህ በእንዲህ እንዳለ የኢትዮጵያ መንግስት በተለይ በውጭ ጉዳይ ሚኒስቴሩና በውሃ ሚኒስቴሯ በኩል ወዲያው ባወጣው መግለጫ ኢትዮጵያ የግድቡን የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ ለማዘጋጀት የሚደረገው ድርድር ተጠናቋል በሚል የተሰጠውን መግለጫ አትቀበልም ብሏል። ዋሽንግተን ዲሲ የግብጽ አረባዊት ሪፐብሊክ ፈርሞበታል የተባለው ረቂቅ የሦስቱ ሀገሮች የድርድርም ሆነ የሕግና ቴክኒክ ቡድኖች ውይይት ውጤት አይደለም። የቴክኒክ ጉዳዮች ድርድሩም ሆነ የሕግ ማዕቀፍ ዝግጅቱ ላይ የሚደረገው ድርድር አልተጠናቀቀም። ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ሙሌትና የውሃ አለቃቀቅ መመሪያና ደንብ የሚዘጋጀው በሦስቱ ሀገሮች ብቻ እንደሆነ አቋሟን ቀድማ አስታውቃለች ብሎ ነበረ። በዚህ ሁኔታ ሳለ ነገሩ ለተወካዮች ምክር ቤቱ በተለያዩ ጉዳዮች ማብራሪያ ለመስጠት እዚያ ተገኝተው ለነበሩት የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን ስለዚሁ የሦስቱ ሀገሮች ድርድርና የአሜሪካ አቋም እንዲያብራሩ ተጠይቀው ነበር። ጥያቄውን ለሚኒስትር ምኑቺን ያነሱላቸው የኔቫዳው እንደራሴ ስቲቨን ሃርስፎርድ በህዳሴ ግድብ ላይ እየተካሄደ ያለው ድርድርና ንግግሮች በአጠቃላይ ለአካባቢው ጸጥታና ደህንነት እጅግ አሳሳቢ መሆናቸውን አንስተው አሳስበዋል። በግድቡ ውሃ ሞላልና አመታዊ የሥራ እንቅስቃሴ ላይ ተደርሶበታል የተባለው ስምምነት በገንዘብ ሚኒስቴሩ የተገለጸበትን አኳኋን እንደማይቀበለው የኢትዮጵያ የውጭ ጉዳይ ሚኒስቴር ማሳወቁንም አንስተው ይህ በአሜሪካ የበጅሮንድ መስሪያ ቤት መግለጫና በኢትዮጵያ መግለጫ መካከል ያለው መጣረስ እንዴት ሊፈጠር እንደቻለ አሜሪካ ለሦስቱም እኩልና ሚዛናዊ ስለመሆን አለመሆኗም አብርትተው ጠይቀዋል። እንደራሴው ስቲቨን ሃርስፎርድ ሚስተር ምኑቺን የዩናይትድ ስቴትስ የገንዘብ ሚኒስቴር እንደራሴው ያንን ጥያቄ በማንሳታቸው አመስግነው የሁኔታውን አሳሳቢነት እንደሚገነዘቡ ላለፉት አራት ወራትም ብዙ ጊዜ በዚሁ ጉዳይ ላይ ማጥፋታቸውን አመልክተዋል ስቲቨን ምኑቺን። ነገር ግን ኢትዮጵያ ባለፈው ሳምንት ውስጥ ከተጠበቀው ስብሰባ በመቅረቷ ዩናይትድ ስቴትስ የተበሳጨች መሆኗንም ገልጸዋል። በዚህ ንግግር ላይ ሳሉ እንደራሴ ሃርስፎርድ ላነሱት ጥያቄ በቀጥታ መልስ ከመስጠታቸው በፊት የገንዘብ ሚኒስትሩ ጊዜያቸው በመጠናቀቁ በዚህ ንግግር እንቀጥላለን ብለው እንደራሴው ንግግሩ ተቋርጧል። እየተከታተልን እንመለሳለን ወደዚህ ጉዳይ። ክቡራትና ክቡራን፣ በገንዘብ ሚኒስቴሩም ሆነ በተወካዮች ምክር ቤቱ ያሉትን ንግግሮች ሰፋ አድርገን እናቀርብላችኋለን። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ኦሮሞ ነጻነት ግንባር ዛሬ ባወጣው መግለጫ መንግስት የድርጅቱን አመራር አባላት ያንገላታና ያሰረ ነው ሲል አቤቱታ አሰምቷል። አምነስቲ ኢንተርናሽናል የሚባል ጋዜጣ የት እንዳሉ መንግስት ማሳወቅ አለበት ብሏል። የኦሮሚያ የመንግስት ጉዳዮች የክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ደግሞ አቶ አብዲ ረጋሳ የት እንዳሉ ይታወቃል፣ በኦሮሚያ ፖሊስ ኮሚሽን ቁጥጥር ስር እንደሚገኙ ገልጸዋል። ፀሐይ ዳምጠው ዝርዝሩ ይዛለች።
የዩኒክ ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ዛሬ በድርጅቱ ጽህፈት ቤት ከሌሎች የድርጅቱ አመራሮች ጋር በሰጡት መግለጫ የካቲት 21 2012 ዓ.ም ጠዋት 12 ሰዓት ገደማ የፌደራል የአዲስ አበባና የኦሮሚያ ፖሊስ አባላት ቆሬ አካባቢ ወደሚገኘው መኖሪያ ቤታቸው በመሄድ ቤቱን በመክበብና ኃይል በመጠቀም ከገቡ በኋላ አንገላተው በካቴና አስረው ቆሬ ፖሊስ ጣቢያ ወስዶን አሰሩን ሲሉ ተናግረው የገለታ በመግለጫው ላይ እንዳብራሩት በግቢ ውስጥ የሚኖሩ የድርጅቱ አመራሮችና አባላት ላይ ሰብአዊ መብት ጥሰት ተፈጽሟል ብሏል።
የመጀመሪያ ዙር ፍተሻ አደረገ ፖሊስ ለብቻው። እንደገና ሁለተኛ ዙር በካቴና ከታሰርን በኋላ የእያንዳንዳችንን ክፍል ሁለተኛ ዙር ፍተሻ አደረገ። ሶስተኛ ዙር ከጎረቤት ሰዎች መጥተው ፍተሻ አደረገ። አራተኛ ዙር የመፈተሽ መብት አላቸው ተብሎ የተገመቱት ሰዎች ነው ይመስለኛል ከአዲስ አበባ ፖሊስ ኮሚሽን መጥተው አራት ዙር ከተደረገ በኋላ በእኔ እይታ የነበረው ቴንሽን ዲፊውዝድ ሆኖ የሰው ልጅ በሰውነቱ እንኳን ትሪት የሚደረግበት ሰዓት ላይ ደርሰናል ብዬ አስብ ነበር። በዛ ሰዓት ላይ እንደው ብከፋ ከዛ በኋላ ፈትሸዋል አጥተዋል። የተነገራቸው ነገር በሙሉ የተሳሳተ መሆኑን ኦብዘርቭ አድርገዋል ብዬ ነው የምገምተው። ይሄ ራስ ግምት ነው። ከዛ በኋላ እኛን መለስ ብለው በህገ መንግስቱና በተለያዩ በዚህ ሀገር የሰው ልጅን መብት የሚያስከብሩ ስምምነቶች አገሪቷ ባደረገችው መሰረት ረጋ ብሎ ማየት ነበረባቸው። የእኛ እንግልት ግን ባሰበት ከዛ ተንከባለ። ወደ ግርግዳ ዙር መንቀሳቀስ አትችልም። በሆዲተኛ ለየት ያሉ ትእዛዞች እየበረከቱ መጡ። ማለት
ዶክተር ሽጉጤ መንግስት ከፈለገ በስልክ ደውለው እኛን ጠርቶ ማነጋገርም ሆነ ማሰር እየቻለ ወታደሮች አስተጣቆ ወደ መኖሪያ ቤታችን መላኩ እንቆቅልሽ ሆኖብናል ብለዋል።
አንደኛ ከስራችን አንፃር እኔ እዚህ ያለሁት የኦሮሞ ነጻነት ግንባር ከተለያዩ ባለ ድርሻ አካላት ከዱሮ ጀምሮ ከመንግስት ፖለቲካ ፓርቲዎች ከተለያዩ አካላት ጋር ከሚያደርጋቸው ስራዎች ላገናኝና ፋሲሊቴት ላድርግ እውቀትን ልምደን ሼር ላድርግ ነው እዚህ ያለሁት። እኔ በተፈለገው ሰዓት የትኛውን ቢሮ ተጠርቼ የሚቀርብ ሰው በምንም አይነት መልኩ ከትጥቅ ትግል ጋር የሚገናኝ ሰው አልነበርኩም አይደለሁም። በእኔ ላይ ማነጣጥሩ ሾክ ያደረገኝ ጉዳይ ለዚያ በአጠቃላይ ሁላችንም በተፈለግነው ሰዓት የትኛውም የመንግስት አካል ቢሆን የትኛውንም እኛን ሊያነጋግረን ከሚፈልገው አካል ጋር መቅረብ የምንችል ሰዎች ነን። በሰላም ፖሊስ ሊጠይቀን ሊፈትሸን ህግ በሚፈቅድለት መሰረት ሊያደርግ የሚችል ኃይል ነው እና ልክ ምሽግ ሰብሮ እንደምገባ አይነት ብሄት ማድረጉ በጣም ሾክኝ ያደረገኝ ፍጹም በአሁኑ ጊዜ ደግሞ ኤክስፔክት ያላደረግኩት ጉዳይ ነበር።
ባለፈው ቅዳሜ ከታሰሩ የኦነግ አመራሮችና አባላት መካከል አቶ አብዲ ረጋሳ እስካሁን እንዳልተፈቱና የት እንዳሉ እንደማያውቁ ዶክተር ሽጉጤ ገልጿል። ከአቶ አብዲ ውጪ ሌሎች 8 የኦነግ አመራሮችና አባላት በታሰሩበት ቀን አመሻሽ እንደተፈቱ መዘገባችን ይታወሳል። ከዚሁ ጋር ተያይዞ የዓለም አቀፍ ሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኦነግ ከፍተኛ አመራር የሆኑት አቶ አብዲ ረጋሳ ከተያዙ ቀን ጀምሮ የት እንዳሉ በቤተሰብም ሆነ በጠበቃቸው አይታወቅም። ስለዚህ መንግስት እኚህ አመራር የት እንዳሉ ማሳወቅ አለበት በማለት መግለጫ አውጥቷል። አቶ ፍስሃ ተክሌ በአምነስቲ ኢንተርናሽናል የኢትዮጵያና ኤርትራ የሰብአዊ መብት አጥኚ ናቸው። አቶ ፍስሃ አቶ አብዲ ረጋሳ የት እንዳሉ አይታወቅም፣ ቤተሰብና የህግ ጠበቃቸውም እንዳላገኙቸው ገልጾልናል ብለዋል።
ረጋሳ የኦነግ የከፍተኛ አመራር የሆኑት እሳቸው እንዲቀሩ ተደርጓል። በተከታታይ ጊዜ ሄደው ለማግኘት ይሞክሩም አላገኟቸው። ጠበቃም ትናንትና እንዲሁ ለማግኘት ሞክሮ ነበረ፣ ማግኘት አልቻለም። ፍርድ ቤትም እየተጠበቁ ነበር ይቀርባሉ ተብሎ፣ እዛም ለመቅረባቸው ምንም ማረጋገጫ የለም።
የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው የኦሮሞ ነጻነት ግንባር አመራሮች የግድያ ሙከራ ተደርጎብናል እንዲሁም የሰብአዊ ድርጊት ተፈጽሞብናል ስላሉት ጉዳይ መረጃ የለኝም፣ ነገር ግን ድርጊቱን ፈጽሞብናል የሚሉትን ግለሰብ በሕግ የመጠየቅ መብት አላቸው ሲሉ ገልጿል።
ወከባ ደርሶብናል የመብት ጥሰት ደርሶብናል ብለው ያነሱ ተቃላት ካሉ ይሄንን መብታቸውን የማስከበር የሕግ የበላይነትም ሲባል እነዚህንም የሚያጠቃልል ስለሆነ የዜጎችን ሰብአዊ መብትና ዲሞክራሲያዊ መብት በሚጎዳ መልኩ የሚንቀሳቀስ የጸጥታ አካልም የለንም። ይህንን የሚያደርግ የጸጥታ አካል ካለ ግን በሕግ የመጠየቅ መብት ስላላቸው በዚህ ደረጃ መብታቸውን ኤክሰርሳይዝ ማድረግ ይችላሉ ሀሳብ ነው ያለኝ።
አቶ ጌታቸው ባልቻ ለአሜሪካ ድምጽ በሰጡት ማብራሪያ አቶ አብዲ ረጋሳ በኦሮሚያ ፖሊስ ኮሚሽን ነው በቁጥጥር ስር የዋሉት ያሉበትን ቦታ ይታወቃል ብሏል።
ታስረው ያሉት በኦሮሚያ ፖሊስ ኮሚሽን ነው በቁጥጥር ስር የዋላቸው። ስለዚህ ይሄኛው ጊዜ ቀጠሮ ተጠይቆበት ፍርድ ቤት ቀርቦ የወጣው ሰው የት እንዳለ አናውቅም ብሎ ማለት ትንሽ ጊዜ ቀጠሮ ተጠይቆበት ፍርድ ቤት ሄዶ መጠየቅ ይቻላል። ከዛም ባለፈ መብትም ስላላቸው ቤተሰቦቻቸው የህግ ጠበቃቸው ማየት ይችላሉ። የሚከለክል ነገር የለም። ከዚህ ውጭ የሚፈጸም ነገር ካለ አጣርተን ግልጽ እናደርግ ይሆናል ማለት ነው።
ባለፈው ቅዳሜ የተያዙት የኦነግ አመራሮች ከቤታቸው የተወሰዱ ኮምፒውተሮች፣ የእጅ ስልኮቻቸው፣ ገንዘብ፣ የተለያዩ ዶክመንቶች፣ የአመራሮቹ መታወቂያና ፓስፖርት እንዳልተመለሰላቸው ተናግሯል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ተከታዩ ዘገባ ወደ ደቡብ ይወስደናል። የሐዋሳን ጸጥታና ሰላም አስተማማኝ ለማድረግ ወንጀል የመከላከል ስልትና የስምሪት ስርዓቱን በመቀየር እየተንቀሳቀሰ መሆኑን የከተማይቱ ፖሊስ መምሪያ አስታውቋል። ፖሊስ ዛሬ ባወጣው መግለጫ ተሽከርካሪዎችን ጭምር ሰርቀዋል ያላቸውን በተለያዩ ወንጀሎች የተጠረጠራቸውን ማሰሩንና የኢትዮጵያ ገንዘብ አታሚ ነኝ ይላል ያሉት ዜግነቱ ኢትዮጵያዊ ያልሆነ ግለሰብ ከህገወጥ ገንዘብ ማተሚያ መሳሪያ ጋር መያዙን ገልጧል። መግለጫውን የተከታተለው የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ አለው።
የሐዋሳ ከተማ አስተዳደር ፖሊስ መምሪያ ኃላፊ ምክትል ኮማንደር ዮባቤቶ ዛሬ በሰጡት መግለጫ የሐዋሳ ከተማ ህዝብ ደህንነትን ለማረጋገጥ ፖሊስ በወንጀለኞች ላይ የማያዳግም እርምጃ በመውሰድ ህግ የማስከበር ስራ እየፈጸመ መሆኑን ተናግረዋል። የሐዋሳ ከተማን ሰላምና ጸጥታ አስተማማኝ ለማድረግም የወንጀል መከላከል ስልትና የስምሪት ስርዓት በመቀየር ወንጀለኞችን በቁጥጥር ስር ያዋለ መሆኑን አስታውቀዋል።
በከተማችን ውስጥ በርካታ የስርቆት ወንጀሎች በሞተር ሳይክል በባጃጅ ተሽከርካሪ በኩልም አልፎ አልፎ ይከሰታሉ እና እነዚህን ለማስቀረት እንደ ጸጥታ ኃይል በራሳችን አቅደን ከባልድርሻ አካላት ጋርም በመቀናጀትና ህዝቡ ጋር በመምከር የትምህርት ስርዓት ቀይረን ፖሊሱ ከዚህ በፊት ሲሰማራ በነበረው ልክ ሳይሆን አሁን ለመቆጣጠር በሚያስችልን አኳኋን ይሻላል የሚለውን ዘመርጠን አቅደን ወደ ስራ ገባነው። ከዚህ መነሻ በርካታ ሞተሮችን መቆጣጠር ችለናል። ሞተር ብቻ ሳይሆን የሞተር ሌቦችንም ጭምር ከሞተሮች ጋር መያዝ ጀመርንበት ሁኔታ ነው ያለው። እነዚህ ተጠርጣሪዎች እንዴት እንደሚወሱ ጭምር አነጋግረናቸው ሙሉ ማፈሪያ አላቸው። የማንም ሞተር ይሁን ከቆመበት ሄደው አስነስቶ የሚሄዱበት የተኛውንም ተሽከርካሪ መኪና ይሁን ባጃጅ ይሁን ሞተር ይሁን ለመፈት የሚያስችል በቂ ቁልፍ አላቸው። ይሄን ቁልፍ በተመሳሳይ መልኩ በዚህ ስራ ላይ የተሰማሩ አካላት አስተርጸው እንደሚከፋፈሉ ጭምር ነው ደረስንባቸው። ስለዚህ እነዚህን ተጠርጣሪዎች ደግተን ወዲያው ስንፈትሻቸው ከአንዳንድ ተጠርጣሪ ከሁለት በላይ ማስተርኪ ነው የምናገኘው። እነዚህ ቁልፎች መኪናንም ይከፍታሉ፣ ባጃጅ ይከፍታሉ፣ ሞተር ሳይክል ይከፍታሉ።
በሐዋሳ ከተማ በስፋት የሚስተዋሉ ወንጀሎች ንጥቂያ፣ ዝርፊያም፣ የሞተር ሳይክል፣ የባለ 3 እግር ባጃጅ፣ የቤት አውቶሞቢልና ሌሎች መኪናዎች ስርቆት፣ ህገወጥ ንግድ፣ የማታለልና የማጭበርበር ወንጀሎች መሆናቸውን የተናገሩት ምክትል ኮማንደር ኢዮብ ፖሊስ ባለፉት 3 ሳምንታት ብቻ ክትትል በማድረግ በተለያዩ ወንጀሎች ተጠርጣሪዎችን በቁጥጥር ስር አውሏቸዋል ብሏል።
በቅንጅት በተደራጀ መንገድ እያንዳንዱ በዚህ ጉዳይ ተጠረጠረ አካል በጥፋቱ ልክ የሚቀጣበትን ሁኔታ ጭምር ለመፍጠር እየሰራን ያለንበት ሁኔታ እንዳለ ለመግለጽ ነው።
ተሽከርካሪዎቹ ከተሰረቁ በኋላም ሰነድ ተዘጋጅቶላቸው ለገበያ ይቀርባሉ ብሏል ምክትል ኮማንደር ዮብ። ተሽከርካሪዎችን ጭምር ሰርቀዋል ያሏቸውን የተለያዩ ወንጀለኞችን ማሰሩና የኢትዮጵያ ገንዘብ አታሚ ነኝ ይላል ያሉት ዜግነቱ ኢትዮጵያዊ ያልሆነም ነገር ግን አገሩን ለመግለጥ ያልፈለጉት አንድ ግለሰብ ከህገወጥ ገንዘብ ማተሚያ መሳሪያ ጋር መያዙና ምርመራ የተደረገበት መሆኑን ገልጠው አብራርቷል።
ከማጭበርበር ወንጀል ጋር ተያይዞ በእንደዚህ አይነት መልኩ የተሰማሩ አካላትን ጭምር እንዳሉ፣ ይሄ አካል ብቻ አይደለም ዶላር የሚያመርትም ሌላ አካል እንዳለ ነው ሰውየው እየገለጸ ያለው። ስለዚህ ዶላር የሚያመርቱ አካላት በተጨባጭ እዚህ እኛ ጋር ሐዋሳ ውስጥ አሉ ወይ ብለን ስናስ ለጊዜው ልናገኛቸው አልቻልንም። ግን ጠንከር ያለ ክትትል ያደረግን ነው። እንደነዚህ አይነት የሚያጭበረብሩ አካላት ጭምር ከተማችን ውስጥ መታየት መጀመራቸውን ህዝባችን ሰምቶ ጥንቃቄ እንዲያደርግ ነው።
ከዚህ በተጨማሪም የተለያዩ በኮንትሮባንድ ወደ ከተማው የገቡ ያልባሳት የዘይትና የስኳር ህገወጥ ንግድ መቆጣጠሩና በከተማው ወጣቶች ላይ ከፍተኛ ጉዳት ያደረሰ ነው ያሉትን ያደንዛዝ እጾችን ዝውውርና የሺሻ ማጨሻ ቤቶችን ማዘጋቱን ገልጠው ወንጀል በመከላከል ተግባር የከተማው ህዝብ አሁንም የተለመደውን ተሳትፎ እንዲያደርግ ምክትል ኮማንደር ኢዮብ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
አመሰግናለሁ ዮናታን። ዝግጅታችን ይከተላል። እስከምሽቱ 4 ሰዓት አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል። አዲስ አበባ ላይ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይልሳት VOA 24 ላይ ነው ዝግጅታችንን እየተከታተላችሁ ያላችሁት። ዌብሳይታችን amharic.voanews.com ላይም እንገኛለን። ከዚያም ስርጭቶቻችንን በቀጥታ ማዳመጥ ትችላላችሁ። እንዲሁም በFacebook Live @VOA amharic ብላችሁ ወይም ደግሞ በአሃዱ ራዲዮ 94.3 ላይ በቀጥታ እንገኛለን። ከኦዲዮ ናውም እንዲሁም በእጅ ስልካችሁ voa.horn.mobi ወይም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ እንዲሁ በቀጥታ ስርጭቶቻችንን ማዳመጥ ትችላላችሁ፣ በቀጥታና በጥራት። ከዚህ ከመደበኛው ስርጭታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ የሚተላለፍላችሁን ጋቢና የሚል ፕሮግራማችንን እንድትከታተሉም እንጋብዛለን። የፕሮግራም ማሳሰቢያ ያለን አሁን ለጥያቄው መልስ ለኮሮና ቫይረስ መከላከያ ክትባት የለም ወይም ለኮቪድ-19 ሕክምና ሊውል የሚችል መድኃኒትም የለም። ኮሮና ቫይረስን ለመከላከል ግን ቀላል እንደሆነ የጤና ባለሙያዎች ይናገራሉ። ስለ ቫይረሱም ይሁን ስለ ወረርሽኙ ጥያቄ ያለዎት ባለሙያዎችን ጋብዘናል። 202-205-9942 የውስጥ መስመር 14 ላይ ወይም በኢሜይል horn ይቅርታም ወይም በኢሜይል horn@voanews.com ወይም በፌስቡክ ገጻችን ላይ @voa አምሃሪክ ጥያቄዎችን ሊያደርሱን ይችላሉ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ ከአዲስ አበባ ከሜሪላንድ GAPA የተሰኘ በድህነትና በኤችአይቪ ኤድስ ላይ የሚሰራ ግብረሰናይ ድርጅት መስራችና ስራ አስኪያጅ ዶክተር አሸናፊ ዋቅቶላ ናቸው ለጥያቄዎቻችሁ መልስ የሚሰጡት። ፕሮግራሙ የሚቀርጸው ነገ ሐሙስ ማርች 5 2020 ዓ.ም ተመረጥ በዋሽንግተን ዲሲ ሰዓት አቆጣጠር ከሰዓት በኋላ 1:30 ፒኤም አንድ ሰዓት ተኩል 1:30 ፒኤም በዚህ ሰዓት አካባቢ ማለት ነው። ጥያቄዎቻችሁን ላኩልን። እንደዚሁም አዲስ አበባ ላይ ነገ ከምሽቱ 3 ሰዓት ተኩል አካባቢ ነው የሚቀርጸው። በቀጥታም ጥያቄዎቻችሁን ማቅረብ ከፈለጋችሁ ኢሜል አርጉልን፣ አድራሻችሁን ደውለን እናገናኛችኋለን። ስለ ኮሮና ቫይረስ ወይም ስለ ኮቪድ-19 በቂ ግንዛቤ ይኑሮት ለጥያቄው መልስ።
ኮሮና ቫይረስ ዓለምን የማዳረሱ ነገር ጥያቄው ይመጣ ይሆን ሳይሆን መቼ ነው የሚል ነው ነው የሚሉት የመከላከሉ ዘመቻ ላይ የተሰማሩት ባለሙያዎች። ስለዚህ ራስዎን ነቅተው ይጠብቁ፣ አይረበሹ። እጆችዎን ግን በተከታታይ በሳሙናና በብዙ ውሃ ከመታጠብ አይቦዝኑ። እጆችዎን ይታጠቡ። ውሃና ሳሙና አጠገብዎ የሉም? እጆ ሲቀፉት በአልኮሆል ያብዙት። በአረቄም ቢሆን በካቲካላም ቢሆን በአካባቢው የሚያስለው ወይም የሚያስነጥስ ሰው አለ? በአንድ ሜትር ያህል ርቀት አይቀርቡት። እርሶም ትኩሳት፣ ሳልና ማስነጠስ ከተሰማዎ አንድም ይመርመሩ፣ አንድም ሌሎችን ከምንም አይነት ጀርም ይጠብቁ። ቤተሰብዎን ጓደኞቹን ማንንም በአካባቢው ያለን ሰው ጆሮቹንና ህሊናውን ያንቁ የጤና መረጃዎችን ከባለ ስልጣናቱና ከታመኑ ምንጮች ብቻ ይከታተሉ ይከታተሉ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
ክብራትና ክብራን አድማጮች ዝግጅታችን ይቀጥላል። አሁን ለአራት ሰዓት 20 ጉዳይ ነው። የአየር ስርጭት ፕሮዲውሰራችን ንጉሱ ታምሬ ነው። ቴክኒሻናና ሹዋን ካሊ በስቱዲዮ የቴክኒክ መሳሪያዎች ላይ አለች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጂት ታየ አብራኛለች። ዋና አዘጋጇ ትዝታ በላቸው፣ እንዲሁም አስተናጋጃችሁ ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን እናልፋለን። ዲሞክራሲ በተግባር በዓለም ዙሪያ ያለው የዴሞክራሲ ሁኔታ አሳሳቢ ነው ይላል ፍሪደም ሃውስ ከዋሽንግተን ዲሲ። ለ14 ዓመታት የቆየው ዝንባሌ በመቀጠሉ በአንዳንድ ሀገሮች ውስጥ ተስፋ የሚያስቆርጥ ሁኔታ ታይቷል ይላል ይህ የፍሪደም ሃውስ ሪፖርት። ሪፖርቱ አያይዞም የግለሰብ ነጻነቶችና ዴሞክራሲያዊ ስርዓቶች ጥቃት ደርሶባቸዋል ብሏል። አራሻራፍ ዛዲ ያጠናቀረው ዘገባ አለ። አዳነች ፍስሐዬ ይዘዋለች። ለዲሞክራሲ በተግባር
ዲሞክራሲና ነጻነት በዓለም ዙሪያ እያሽቆለቆሉ ናቸው ይላል ፍሪደም ሃውስ ያወጣው አመታዊ ዘገባ። ሆንግ ኮንግ ውስጥ የቻይና አገዛዝን በመቃወም በወጡት ሰዎች፣ ኢራን ላይ ደግሞ ለውጥ እንዲደረግ በተደረገው ተቃውሞ ላይ መንግስታት ጭካኔ የተመላበት እርምጃ ወስደዋል ይላል ዘገባው። በአንዳንድ በዲሞክራሲ የዳበሩ ሀገሮችም የሚያሳስብ ዝንባሌ እየታየ መሆኑን የፍሪደም ሃውስ ዘገባው ስቷል። በፍሪደም ሃውስ ጥናትና ትንተና ክፍል ምክትል ፕሬዚደንት ሴራ ሪፑቺ ያብራራሉ።
Democracy is in trouble. This year we've seen an assault on
ዲሞክራሲ ችግር ላይ ወድቋል። በያዝነው አመት በዲሞክራሲያውና የጭካኔ አገዛዝ ባለባቸው ሀገሮች የእኩልነት መብቶችና ለችግር የሚጋለጡ ቡድኖች መብቶች ሲነፈጉ ይታያል። በተከታታይ ለ14ኛ አመት በአለም ደረጃ የዲሞክራሲ ይዘት ቁልቁል የሄደውም ይህ ሁሉ ተጨማምሮበት ነው። ሃይማኖታዊ እምነትንና ውህዳን ህዝቦችን ኢላማ የሚያደርጉ መንግስታት መበራከታቸውን ሴራ ሪፑቺ አስገንዝበዋል።
There is definitely a real trend of countries scapegoating a minority population.
ሀገሮች ውህዳን ህዝቦችን ጥፋተኛ የማድረግ ተጨባጭ ዝንባሌ እያሳዩ ነው፣ ወይም ደግሞ በአናሳ ህዝብ ላይ ቴክኒኮች ይሞክሩና በበለጠ ያስፋፉታል። ሪፑች እንደሚሉት ቻይናን የመሳሰሉ ጨቋኝ ሀገሮች የክትትል ተግባርን በአነስተኛ ደረጃ ይጀምሩና ሀገሪቱን በሰፊው ለመከታተልና ለመቆጣጠር ይጠቀሙበታል። ያም ሆነ ግን የሆንግ ኮንግ ህዝብ ለነጻነቱ ለመታገል ቁርጠኛነት ማሳየቱ አልቀረም ይላሉ ሪፑቺ።
It's quite clear from the demonstrations in Hong Kong that those people see freedom and democracy as just
a የሆንግ ኮንግ ህዝብ ያሳየው ተቃውሞ ነጻነትና ዲሞክራሲ በአለም ዙሪያ ላሉት ህዝቦች የሚጠቅመውን ያህል ለሱም ጠቃሚ ነው ብሎ እንደሚያምን በግልጽ ያመለክታል። የቻይና መንግስት ህዝቡ የሚፈልገውን ነገር እንዲረዳ ሆንግ ኮንግ ላይ የተካሄደው ተቃውሞ መደገፍ ይኖርበታል። ሪፑቺ ስለ ቤኒን ጉዳይ ሲናገሩም ባለፈው አመት ጉድለት ያለበት ምርጫ ተካሂዷል ብለዋል። የሀገሪቱ የዲሞክራሲ ደረጃ አሃዝ መፈንቅለ መንግስት ለተካሄደባቸው ሀገሮች ወይም ጦርነት ላይ ለሚገኙ ሀገሮች ወደሚሰጠው መለኪያ ደረጃ ወርዷል ይላሉ።
To have such an extreme change due to an election in a country that had been
ከአፍሪካ ሀገሮች በተለይም ከምዕራብ አፍሪካ ሀገሮች ስኬታማ ተደርጋ ትታይ የነበረችው ሀገር በምርጫ በታየ ጉድለት ምክንያት እንዲህ አይነት ለውጥ ሲከሰት በጣም ያሳስባል። ለአፍሪካ የዲሞክራሲ ጎዳናም አሳሳቢ ነው። አንዳንድ መሻሻል ያሳዩ ሀገሮች መኖራቸውን ግን ሳይጠቅሱ አላለፉም።
Sudan overall is one of the bright spots of the past year. The fact that the popular movement was able
Sudan በአጠቃላይ ባለፈው አመት ብሩህ ገጽታ ካሳዩት ሀገሮች አንዷ ነች። ህዝባዊው አመጽ ለ30 አመታት ያህል sultaan ላይ የነበሩትና በፍጅት የተከሰሱትን ፕሬዝዳንት ከስልጣን ለማስወገድ መቻሉ ራሱ ትልቅ ነገር ነው። ሪፑቺ በመጨረሻም ተስፋ የሚኖረው ለመታገል ዝግጁ በሆኑ ሰዎች ላይ ነው ብለዋል። ያም ሲባል ግን የፍሪደም ሃውስ አመታዊ ዘገባ እንደሚለው የማይሳካላቸው ሀገሮች የቀናቸውን 2-1 ይበልጣሉ።
አመሰግናለሁ አዳነች። ወደ ተከታዩ ዝግጅት እናልፋለን። ወልዲያ ዩኒቨርሲቲ በወልዲያ ዩኒቨርሲቲ አስተማማኝ ሰላም መስፈኑንና የተረጋጋ የመማር ማስተማር ሂደት እየተካሄደ መሆኑን ተማሪዎችና የዩኒቨርሲቲው ባለስልጣናት ገልጸዋል። ለተገኘው ሰላምና መረጋጋት አስተዋጽኦ አድርገዋል ላላቸው ተቋማትና ግለሰቦች ዩኒቨርሲቲው በልዩ መርሃ ግብር እውቅና መስጠቱን ምስጋና ማቅረቡን መስፍን አራጌ ዘግቧል። ወደ ዝርዝሩ እንለፍ።
በወልዲያ ዩኒቨርሲቲ ጥቅምት 29 ለሊት ላይ የሁለት ተማሪዎችን ህይወት ቀጥፎ የተወሰኑ ወጣቶችን ለጉዳት የዳረገው አሳዛኝ ግጭት ዳግም እንዳይከሰት በተሰራው ስራ ዩኒቨርሲቲው ሰላማዊ የመማር ማስተማር ሂደቱን እውን አድርጓል ነው የተባለው። ያንደኛው ሰን ትምህርታቸውን አጠናቀው ለቀናት ወደ ቤተሰቦቻቸው ያቀኑ ተማሪዎች ወደ ዕውቀት ቤታቸው እየተመለሱ ነው። በጥርጣሬ ይተያዩ የነበሩ ወንድማማቾች ዛሬ ተቃቅፈዋል። ከናዝሬት የመጣችውና የ3ኛ አመት የጋዜጠኝነትና ኮሙኒኬሽን ተማሪዋ ቴሌም ኪዳኔ አስከፊውን አጋጣሚ እንዴት አስተውሰዋል?
በጣም ብዙ ችግር ነበር። በተለይ ደግሞ ሴት ልጅ ሆነ ውጪ ማደር በጣም ከባድ ነበርና ወላ ባጥር እስከመዝለል ምናምን ደርሰን ነበር። ከዛ በፊት ግን 3 ቀን ከቅዳሜ ጀምሮ እስከ ሰኞ ውጪ አድረን ነበር ሜዳ ላይ ማለት ነው። በዛ ሰዓት ደግሞ በጣም ብዙ ጭንቀትም ነበር። ከምግብ አንጻር ራሱ ምግብ መብላት እንኳን ቢፈቀድልን እንኳን እዚህ ጋር ያለው ነገር የሆነ ነገር ሊፈጠርብኝ ይችላል ወይ ለመታ ይችላል በሚል ራሱ በጣም ብዙ ጭንቀት ነበር። ቤተሰብ በጣም ይጨነቃል። የሚሰማው ነገር አለ በፌስቡክ የሚያየው ነገር ከሱ አንጻርም ቤተሰብ የሚያሳድርብ ጫና ይኖራል። ከዚህም ደግሞ የምትሰማው ነገር አለና በመሃል ሆነ በጣም ብዙ ጭንቀት ነበርና በጣም ከባድ ጊዜ ነበር።
አሳዛኙ ድርጊት እንዲበርድ ዳግምም እንዳይከሰት በተለይ ህዝቡ ላደረገው አስተዋጽኦ እማኝነቴን እሰጣለሁ የሚለው ከቤንች ማጅ የመጣውና የ5ኛ አመት ኤሌክትሪካል ኢንጂነሪንግ ተማሪው ግርማ ከበደ ነው።
በተለይ ለወደፊት ለሚመጡት ፍሬሽ ተማሪዎች ስጋት እንዳይኖርባቸው ነው ማለት ነው። ወልደው ማለት እውነትንም እላቸው ፊታቸው ሳይሆን ልባቸውም ያምራል። 5 አመት ቆይቻለሁ። በባል ጊዜ ይጂ አላቅም ቤት፣ ምክንያቱም ፍቅር ነው ቤት ነው ናንጫውት እንብላ ነው እንጂ ወልዶ ጋር ድብቅ ነገር የለም።
እንደ ልጅ አይተው ተንከባክበው ከዚህ እንኳን ሰው አባሮ ስታመልጥ ቤታቸው ሸሽጎ ማስቀመጥ ማለት ነው። አሁን ላለንበት ሰላም፣ አሁን ላለንበት መረጋጋት የህብረተሰቡና ማህበረሰቡ ትልቅ አስተዋጽኦ ነው ያደረገው። እውነትም የፍቅር ሀገር ናት።
ችግሩ በተከሰተበት ወቅት የአካባቢው ማህበረሰብ የሃይማኖት አባቶችና ወጣቶች በማረጋጋት ጉዳት ደርሶባቸው ሆስፒታል የተኙትን በመንከባከብና በአደጋው ህይወታቸው ላለፉት ወጣቶች የተሰማቸውን ጥልቅ ሀዘን በመግለጽ ትክክለኛ ኢትዮጵያዊነትን አንጸባርቀዋል ነው የሚለው ወልዲያ ዩኒቨርሲቲ። ለዚህም በጎ ተግባራቸው የውቅናና የምስጋና ፕሮግራም አዘጋጅቶላቸው ነበር። በፌደራል ፖሊስ የሰሜን ዲቪዥን 6ኛ ሻለቃ 1ኛ ሻምበል ኃይል ምክትል አዛዥ ዋና ሳጅን ያዚድ አባዱራ እውቅናና ምስክር ወረቀቱ ለተሻለ ኃላፊነት ያነሳሳናል ብለዋል።
እውቅና በመሰጠቱ ለኔ በጣም ትልቅ ደስታ ነው የተሰማኝ። ከባድ የሆነ የጸጥታ ሁኔታ ነበር እዚህ ግቢ ውስጥ። ያንን ከመከላከያ ሰራዊትና ከክልል አድማ በተናዎች ጋር በመሆን በመቀናጀት በማረጋጋት ጥሩ ስራዎች የተሰራ ቆይተዋል። ለፈተናም እንዲፈተኑ ሰላም መማር ማስተማር ሂደታቸው እንዲቀጥሉ ትልቅ ሚና ተጫውተናል። ያን ዛሬ እንደዚህ ሰላም ሆኖ ሁሉም በአንድ ላይ ሆኖ በፍቅር ተሳስቦ እዚህ በመገኘቱ በጣም ደስታ ነው የሚሰማኝ።
የ91 ዓመቱ የእድሜ ባለጸጋ የአምሳ አለቃ መላኩ ተገኝ ግጭቱ ከተፈጠረ በኋላ ወደ ስፍራው በማቅናት የማረጋጋት ስራ ከሰሩ አባቶች አንዱ ናቸው። በሁለት ወንድማማቾች መካከል የተፈጠረው ደም አፋሳሽ ግጭት በወቅቱ በአደባባይ እንዲያነቡ አድርጓቸው ነበር።
የችግር ተፈጠረ ሲባል በአገር ሽማግሌነታችን ብዙ ሁነን መጣን። እዚህ ስንደርስ ጸጥታው ደፍርሷል። ተነስቼ ልንግግር ላደርግ ስል ሁኔታው በጣም ስላሳዘ አለቀሱ። እኔ ሳለቅስ ተማሪዎቹን በሙሉ ከዚያ ያሉት አለቀሱ። ጸጥታውን አረጋግጠን እዚህ እንዲደርስ አድርገን
ትናንትና ያለቀሱለት ዩኒቨርሲቲና ያለቀሱላቸው ተማሪዎች ዛሬ አንድ ላይ ሆነው ሲያገኟቸው
ምን ተሰማው?
እኔ እንደው የደስታይ ብዛት ይሄ ነው ብያል ነገር። በጣም ነው ደስ ያለኝ። ምክንያቱም እኔ በማልቀስ የኔ ልቅሶ ፈጣሪ ተቀብሎታል የሚል እምነት አለ። እና ይሄ ዛሬ እኔ እንደው እንደተወለድኩበትና እንደሰርጌ ቀን አድርጌ ነው የምቆጥረው።
የወልዲያ ዩኒቨርሲቲ ፕሬዚዳንት ዶክተር አበበ ግርማ የአካባቢው ማህበረሰብ የጸጥታ ኃይሉና ወጣቶች ለዛሬው የዩኒቨርሲቲው መረጋጋት የማይተካ ሚና መጫወታቸውን ይናገራሉ። የውቅና ፕሮግራሙን የጀመሩትን አጠናክረው እንዲቀጥሉ ያስችላቸዋል ባይ ናቸው።
ማህበረሰቡ ከዚህም ቀደም በአካባቢው የወልዲያ ከተማ መስተዳድር ጋር በጋራ በመሆን የውቅትና የሰላም አማካሪ ቡድን አቋቁመናል። ያ ቡድን ወደ 38 የሚሆኑ አባላት አሉት። ወደፊት በሚፈጠሩት ማንኛውም ነገር በደስታም ተለያየ ኮንፈረንሶችም የምርምርም ስራም ቢሆን የማህበረሰብ አገልግሎትም እነሱም እየመጡ በጋራ ተወያይተን የበኩላቸውን ድርሻ እንዲያደርጉ ከፍትልናል። ይህንም ያደርጋሉ። በአደረጃጀት
ለማፋሳሽ ችግሮች በዩኒቨርሲቲው እንዳይደገሙ አስፈላጊው ጥናትና መፍትሄ ተቀምጧል የሚሉት ደግሞ የሰሜን ወሎ ዋና አስተዳዳሪና የዩኒቨርሲቲው ምክትል ቦርድ ሰብሳቢ ወልደ ትንሳኤ መኮንን ናቸው።
አንደኛ የችግሩ መንስኤዎች በሙሉ ለቅመን ለይተናል። ከመሰረተ ልማት ለተማሪዎቹ ከሚቀርቡ አቅርቦቶች ጋር ያሉ ጉድለቶችንም ለይተናል። እነኚህን ደረጃ በደረጃ እየፈታን ነው። የችግር አካል ሆነው የሚንቀሳቀሱ አካላትን ደግሞ ህጋዊ እርምጃ በመውሰድ ለማስታገስ ጥረት እየተደረገ ነው።
መረጃዎች እንደሚያስረዱት 20 የሚደርሱ ተማሪዎች ላይ ከማስጠንቀቂያ ጀምሮ ከአንድ እስከ 2 አመት እገዳ ተጥሎባቸዋል። 8 የሚደርሱ የጥበቃና የአስተዳደር ሰራተኞች ላይ ደግሞ እርምጃ ተወስዷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክቡራትና ክቡራን ዝግጅታችን ይቀጥላል። 4:10 ጉዳይ ነው። በነገራችን ላይ በታላቁ የኢትዮጵያ ህዳሴ ግድብ ላይ እየተካሄደ ያለው ድርድር ከተስተጓጎለና ከተቋረጠ በኋላ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የግብጽ ፕሬዚደንት አብዱልፋታህ ኤልሲሲ ትናንት በስልክ መነጋገራቸው ታውቋል። ሁሉንም ወገኖች በሚጠቅምና ሁሉንም ወገኖች ባካተተ ሁኔታ በግድቡ ላይ የሚደረገው ስምምነት ፈጥኖ ይጠናቀቃል የሚል ተስፋ አለኝ ብለዋል ፕሬዚደንት ትራምፕ ለግብጽ አቻቸው ሲናገሩ ትናንት። ከዋይት ሃውስ የተገኘ መግለጫ ነው ይህንን የሚናገረው። ይህ በእንዲህ እንዳለ ትናንት ከአሜሪካ ድምጽ ጋር በተለይ የተነጋገሩት የኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የዩናይትድ ስቴትስን የጥድፊያ አካሄድ ኢትዮጵያ እንደምትቃወም ገልጸው ገንቢ ሊሆን ይችላል ያሉት የዩናይትድ ስቴትስ አስተዋጽኦ ግን ቢቀጥል እንደሚደግፉ ተናግረዋል። ተከታዩ የዩናይትድ ስቴትስ ምርጫ ታሪክ ነው። የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የዴሞክራቲክ ፓርቲው ተፎካካሪዎች እጩዋቸውን መለያ ምርጫ የባለሙያ ግምገማ ነው። ተከታዩ አሉላ ከበደ ፕሮፌሰር አለማየሁ ገብረ ማርያምን ጋብዟል። ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው። የህግ ባለሙያም ናቸው። ወደ ውይይታቸው እንለፍ።
ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ ስለጋበዝከኝ አሉላ።
ያ ታላቅ ጊዜ ተመልሶ መጥቷል። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የዲሞክራቶች ፉክክር ሱፐር ቱስዴይ ወይም ታላቁ ማክሰኞ የሚባለው በአንድ ጊዜ 14 ግዛቶች ድምጽ የሚሰጡበት ቀን በትላንትናው ምሽት አልፏል። ያልተጠበቁ ውጤቶችም የታዩበት ነው። 4 ግዛቶች ውስጥ በተካሄደ ምርጫ አሸናፊ የነበሩት የቨርመንቱ ክፍለ ግዛት ሴናተር በርኒ ሳንደርስ 3ቱን አሸንፈው ነበረ። አንዱን ብቻ አሸንፈው የነበሩት የቀድሞ ምክትል ፕሬዝዳንት ጆ ባይደን በትላንትናው ምርጫ የቀናቸው ይመስላል። የ10 ግዛቶችን ድምጽ አግኝተዋል። እስኪ አጠቃላይ ግምገማው እስካሁን ባለው የምርጫው ሂደት ምን ታዘቡ?
በጣም ጥሩ ጥያቄ ነው። እንደተከስከው የኦባማ ቫይስ ፕሬዝዳንት የነበሩት ጆሴፍ ባይደን ጥቂት ቀናት በፊት እስካለፈው ሳምንት ጊዜ በቃ አለቀላቸው። እንደውም የእሳቸው ካምፔን ወይንም የውድድር ስልት ገንዘብም ብዙ አልነበረውም በቃ ተስፋ የላቸውም ተብሎ ነበሩና፣ በዛኛው ደግሞ በርኒ ሳንደርስ በጣም የተጨመረ መንፈስም ጉልበትም እያሳዩ ስለመጡ አሁን ትላንትና በሆነው ምርጫ ትልቅ ለጆ ባይደን ጉልበትም የሰጣቸው ነው ይመስለኝ። ይህንም ሊያደርጉት የቻሉት በመጨረሻ ላይ እንግዲህ ዴሞክራቶች ምንድን ነው የሚበጀን ወይንም ምን አይነት ጥያቄ ለመለስ ፈልገው ነው እንደጠቀስከው 10 ግዛቶች ውስጥ ሊገፉት የቻሉት። በእኔ አስተያየት ከሁለቱ ቢመረጥ ከሳንደርስ እና ከባይደን ቢመረጥ ማን ነው ሊያሸንፍ የሚችለውና ሁለተኛ ደግሞ የህዝቡን ስሜትና የህዝቡን የልብ ትርታ የትኛው ነው የበለጠ ሊያስተጋባ የሚችለው ነው። በእኔ አስተያየት እንግዲህ ባይደን ሊያሸንፍ ይችላል። ብሮድ ኮአሊሽን ወይ ሰፋ ያለ ስብስብ ያድርገው ነው።
በእድሜ በጾታ በአካባቢ በአስተሳሰብ ሰፋ ያለ ጥምረት ይዟል ይያሉን ነው።
ትክክል። አዎ፣ በተለይም ዋና ዋናዎቹ እንግዲህ ዴሞክራቲክ ፓርቲ የሚባለው ራሳቸውን የቻሉ ዋና ዋና አንኳር የሆኑ ድርጅቶች አሉ። በተለይ በአፍሪካን አሜሪካንስ ኮንሰርቫቲቭ የሚባሉት ኮንሰርቫቲቭ ዴሞክራት ጣና ጣና ያሉ ሰዎች እነሱ ናቸው በብዛት ወጥተው ይህን ሊያደርጉ የቻሉት። ሳንደርስ እንግዲህ አብዛኛው ይሄ ሊብራልስ የሚባሉት በተለይ ወጣቶች በተለይ እንደ ላቲኖ በካሊፎርኒያ ውስጥ እነዛ ናቸው ሊወጡ የቻሉት። እና ይህም ሊሆን የቻለው በሚያስደንቅ ሁኔታ ጆ ባይደን ብዙ ገንዘብም አልነበራቸውም። ከውጭም የሚያገኙት ገንዘብ በጣም አነስተኛ ስለነበረ
ብዙ ገንዘብ አልነበራቸውም አላወጡም የሚሉት ለምረጡኝ ዘመቻ የሚወጣ ገንዘብ ከሌሎች ከደጋፊዎች የሚሰባሰብና ተሰሚነታቸው ያህል የሚያገኙት ገንዘብ እሳቸው እየመሩ ስላልነበረ ያ ገንዘብ አልነበራቸውም፣ ብዙም ማስታወቂያ በቴሌቪዥን አላስተላለፉም እያሉን ነው።
አዎ፣ ትክክል ትክክል፣ እንደሱ ነው። ስለዚህ ከኋላ መጥተው እንደዚህ 10 ግዛቶች በማሸነፋቸው የበለጠ ሞሜንተም ወይንም መንደርደሪያ ካሁን በኋላ ወደፊት ሊሰጣቸው ይችላል። እንግዲህ ሁለቱ ናቸው ካሁን በኋላ በውድድር ላይ ሊኖሩ የሚችሉት፣ ሌሎቹ ያው ወጥተዋል። እንደውም አሁን ጥቂት ደቂቃዎች በፊት ብሉምበርግ ብዙ ሚሊዮን ያጠፉት ኒውዮርክ ከተማ ከንቲባ እሳቸውም ከውድድሩ ወጥተው ድጋፋቸውን ለጆ ባይደን ሰጥተዋል። ይሄ ራሱ በጣም ትልቅ የድጋፍና ለሕዝቡም የሚሰጠው ጥቆማ ጆ ባይደን ነው እንጂ በርኒ ሳንደርስ ከትራምፕ ጋር ተወዳድሮ ያሸንፋል አያሸንፍም የሚል ስሜት ሊሰነዝር ይመስለኛል።
መልካም። ፕሮፌሰር አለማየሁ አሁን በመጨረሻ ከተናገሩት ሀሳብ እንንጠቅ። እነኚህ ሁለት ተፎካካሪዎች እንደገለጹት አብዛኞቹ ዛሬ የመጨረሻው ማይክ ብሉምበርግ የቀድሞ የኒውዮርክ ከንቲባ ከ500 ሚሊዮን ዶላር በላይ ለምርጫ ዘመቻቸው ያወጡ፣ በንጽጽር ሲታይ የጆ ባይደን 15 ሚሊዮን ብቻ ነው ለማስታወቂያ ያወጡት። ያን ሁሉ ገንዘብ ካፈሰሱ በኋላ የመጀመሪያቸው በሆነው ምርጫ ውድድር ጥሩ ውጤት ያላመጡት ዛሬ ሊለቁ መሆናቸውን ብቻ ሳይሆን ድጋፋቸውን ለጆ ባይደን እንደሚሰጡ ገልጠዋል። ፕሮፌሰር አለማየሁ ይሄ ተመራጩ እገሌ ይሆናል የሚለው በመጨረሻው ውድድሩ የሚካሄደው ከነኚህ እጩዎች በአንዱ ዲሞክራትን ወክሎ በሚቀርበውና በፕሬዚዳንት ትራምፕ መካከል ስለሆነ በእርግጥ ምንድን ነው ተመራጭ ይሆናል የሚለውን ስሜት እንዲያሳድር ያደረገው? ጆ ባይደን ሊመረጡ ይችላሉ አሸንፈው እጩ ሆነው ቢቀርቡ የሚለው፣ ሳንደርስ ቢሆኑ ያለመመረጥ እድላቸው የሰፋ ነው የሚለውን በመራጮቻችን ዘንድ ሊያሳድር የቻለው ምንድን ነው? ያ መመዘኛ ከየት መጣ?
አንደኛ ሴኔተር ሳንደርስ ለአሜሪካን ሕዝብ በእኔ አስተያየት እና እዚህም አገር 50 ዓመት ኖሬ እንደተገነዘብኩት በጣም ራዲካል ነው። ያመጡትም አስተሳሰብ ሁኔታ እና ተጨባጭ ሁኔታ በተለይ በትራምፕ ጊዜ የሚነገሩት ነገሮች እና የተሰሩት ስራዎች ጋራ እና የሕዝቡንም ስሜት የሚከተል አይመስለኝም። ሰፋ ያለውን ሕዝብ ማለት ነው። ለምሳሌ ብንል በጣም ሕዝቡን የሚከፋፍሉት ነገሮች አሁን የውጭ ዜጋዎች ወይንም የውጭ ሰዎች ሀገር ውስጥ መጥተው ምን ይደረግ ለሚለው ሳንደርስ የሚሉት ዲፖርቴሽን ይቁም፣ እንደውም ለአንዳንዶቹ ዜግነት መብት ይሰጥ የመሳሰሉትን ነገር ይናገራሉ። ሌላ ደግሞ በታክስ በኩል ብዙ ነገሮች አሉ። ለምሳሌ ተማሪዎች ወደ 1.6 ትሪሊዮን ዶላር የሚሆን መንግስት የሰጠው ብድር አለ፣ እሱ ሁሉ ይሰረዝ ነው የሚሉት። ወደ 2.5 ትሪሊዮን ብር ወጥቶ ለህዝብ በሙሉ ቤት ይሰራ፣ ቤት የሌለው ሰው ይሄ ጎዳና ዳሪ የሚባለው ነገር ይጥፋ፣ ሶሻል ሴኪሪቲ የሚባል ነገር አለ የሎንግ ተርም። በጣም በጣም ከታክስ ጋር የተያያዙና ከህዝቡ ጋር አብረው የሚሄዱ አይደሉም። እንደውም ራሱ ዴሞክራቲክ ሶሻሊስት ነኝ የሚል ነው። አሜሪካ ነገር ውስጥ በአሁኑ ጊዜ ይሄ ሶሻሊዝም የሚባለው ነገር ተቀባይነት ያለው አይመስለኝም። ግን አንዳንድ እሱን የሚደግፉት በተለይ በወጣቶች እንደዚህ በከተማ አካባቢ ያሉ ሰዎች እንደዚህ እሱን ሊደግፉት ይችላሉ። ግን ባይደን ደግሞ የሚሉት ምንድን ነው እዚህ ሀገር ቅቤና ዳቦ የሚሉት ነገር አለ፣ ብሬደን በተር የሚሉት እሾች አሉ። ለምሳሌ በፌዴራሉ መንግስት የሚኒመም ወይጅ የሚሉት ወይም በሰዓት የሚከፈለው ወደ 15 ብር ይውጣ ብለዋል።
ትንሽ ገንዘብ የሚከፈላቸው ሰዎች ከፍ ያለ ክፍያ እንዲከፈላቸው እድል የሚጠይቅ ነው።
ትክክል ትክክል፣ እንደሱ ነው። እነዚህ ለምሳሌ ቀደም አድርጌ የጠቀስኳቸው ኢሊጋል ኤሊየንስ የሚሏቸው እዚህ ሀገር የመጡትን እዛ ላይ ደግሞ በስነ ስርዓት ባለው መንገድ አንዳንዶቹ ለምሳሌ ድሪመርስ የሚሏቸው አሉ፣ ወጣቶች ልጆች ሆነው እዚህ ሀገር መጥተው ራሳቸውን በትምህርት ላይ ያስተማሩት ለእነሱ መንገድ እንከፍትላቸዋለን። ግን ዝም ብሎ በሩን ከፍተው ማንም ሰው ይግባ የሚለውን ነገር ባይደን አይቀበሉም። በተለይ ደግሞ በታክስ ካየ ነው ካፒታል ጌንስ የሚባል አለ። እሱ ከፍ እንዲል ኮርፖሬት ታክስ ደግሞ ኩባንያዎች የሚከፍሉትን ከፍ እንዲል፣ ሌላ ደግሞ ይሄ ኢንፍራስትራክቸር የሚሉት ነገር አለ።
መሰረተ ልማት
የሀገሪቷን ድልድዮች፣ መንገዶች፣ የሚፈራርሱትን ነገሮች እሱን እየሰራን ስራ እንፍጠር ነው። በተለይ ደግሞ በመከላከያ ዲፌንስ ስፔንዲንግ የሚሉት የመከላከያ እሱን የበለጠ እንጨምር ነው። በተለይ ደግሞ ያሉን የጦር ወታደሮች በዓለም ላይ ያሉትን እነሱን እናስቀምጥ ነው የሚሉት። ባይደን ወደ ሞደሬት የሚባለው ወይ ወደ መካከለኛው ህዝቡን የሚያሰባስብ አይነት ላይ ነው ያሉት። በሳንደርስ ደግሞ ከድሮ ጀምሮ የዛሬ 30-40 ዓመት ጀምሮ የሚያደርጉትን ሞር ራዲካል ሶሻሊስት የሆነ ፖለቲካ ነው የሚያራምዱት። እና በእኔ አስተያየት ብዙ ሰዎች በዚህም ሀገር ያሉ ኢትዮጵያኖች እንደሚመስሉኝ የዛን አይነት የሶሻሊዝምን የተከተለ መስመር ይደግፋሉ ብዬ አልገምትም።
በሁለቱ ተቀናቃኞች መካከል ፉክክሩ ጠብቆ አንድ ሰው ለይቶ ሊሆን የመከራከሪያ ነጥብ ነው። ቀሪውን በሙሉ አድማጮች በድረገጻችን ላይ ታገኛላችሁ። እንግዳችን እናመሰግናለን።
አመሰግናለሁ አሉላ። እኔም አንተን። ዝግጅታችን በዚሁ ተጠናቀቀ። ክቡራትና ክቡራን አብራችሁን ስለቆያችሁ ከልብ አመሰግናለሁ። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። በእኔ በኩል ሰላም፣ ጤና ይስጥልኝ።